የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ሐሙስ መስከረም 29 2011 ዓ.ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመር።
በዛሬ ዕለት የተመረቀው አንድነት ፓርክ ከነገ ጀምሮ ለተመልካቾች ክፍት ይደረጋል።
ስለዚህ አሁንም ደግሞ የሚቀጥለው ትውልድ ከዚህ ላይ ያሉት ነገሮች እየተጨመረበት ዘላለማዊ ለሆነ የኢትዮጵያነት ማዕከልም ናትልቶ ነው ማለት ነው አንድነት ፓርክ።
በጠቅላይ ሚኒስትር ጽፈት ቤት የውጭ ቋንቋዎችና ዲጂታል ዘርፍ ኃላፊ ሆኑት ቢለኔ ሰይምን ነው በጋቢና የሰማናቸው። በጋቢና ቆይታችን ዝርዝር ጉዳዩን እንሰማለን።
በመካኒካል ምህንድስና ተመርቆ ጫማ ያሳመረ ስራ በማፈላለግ ላይ የሚገኝ ወጣትም በእንግድነትም ይዘናል።
በህቴ ነጭ አስተማረቲ ፋዘርም ሆነ ማዘር በህቴ ይሉም ሲስተር ከሚገባው ነገር አድርጋ ሰሳት ማር እኔ እንደማር አድርገኛለች። ለኔ ስትል ትምህርቷን አቋርጣ እዚህ ደረጃ እንድደርስ አድርገኛለች። እና እሷላ ለማስቸገር ነው ከዚህ ሁሉ ወደዚህ የገባውበት ማለት ነው።
በስራ አፈላላጊዎች ምክር ሐሳብ ያለው ወጣት ቃለ ወንጌልም እንዲሁ በጋቢና አብሮን ያመሻል።
ብዙ ወደ ውጭ የሚወጡት ማስታወቂያዎች ትንሽ አስቸጋሪ ናቸው። ማለት ኦልሞስት ተወስደውም ሊሆን ይችላል። ብዙም ደግሞ የሚታየው ነገር ኦልሬዲ ሰው ተቀጥሮበት ሲለ ፎርማሊቲ ተብሎ የሚወጣ ነገር አለና ያ ቻሌንጅ አለ።
ሌሎች ለምሽቱ ያስተናዳናቸው ብዙ መሰናዶዎች አሉ። ሀብታሙ ስዩምና
ኤደን ገረመው በመስተንግዶ አብረናችሁን ቆያለን።
በቅድሚያ የኢትዮጵያና የመላው ዓለምን ውሎ የሚያሳዩ አጫጭር ዜናዎችን እናሰማችኋለን።
ከዜናዎቹ ጋር ተመልሰን መጥተናል። የህወሓት ማዕከላዊ ኮሚቴ ትላንት መስከረም 28 2012 ዓ.ም በመቀለ ከተማ መደበኛ ስብሰባውን ማካሄድ ጀምሯል። ማዕከላዊ ኮሚቴው በስብሰባው የ2011 ዓ.ም ቁልፍና አበይት ተግባራትን እንደሚገመግም የፓርቲው ፌስቡክ ገጽ አስታውቋል። የክልሉን ህዝብ መልካም አስተዳደርን በማስፈንና ልማትን በማረጋገጥ ዙሪያም ጥልቅ ግምገማ እንደሚያካሂድ ተናግሯል። እንዲሁም ኮሚቴው በ2012 ዓ.ም እቅድ ዙሪያ በዝርዝር በመወያየት እቅዱ እንደሚያጸድቅም ተገልጿል። ትላንት የተጀመረው የማዕከላዊ ኮሚቴው ስብሰባ ለተከታታይ 4 ቀናት የሚካሄድ ነው ተብሏል። ዘገባውን ያደረሰን ሙልጌታ ጽዋሃ ከመቀሌ ነው።
ሰሜን ኮሪያና ዩናይትድ ስቴትስ ስለዚያች ሀገር የኒኩሌር መርሃ ግብር ድርድር መቋረጡን ተከትሎ ትግስት ያለቀ ነው ያለችው ሰሜን ኮሪያ የትንኮሳ አድራጎቷን እንደምትቀጥል አስጠነቀቀች። የፒዮንግያንግ ማስጠንቀቂያ ከቀደሙት የኒኩሌር መርሃ ግብሯ ጉዳይ ድርድሮች ገሸሽ እያለች ይበልጡን የጠበኝነት አቋም እየያዘች መሆኗን የሚያሳይ ተደርጎ ተወስዷል። የኮሪያ ማዕከላዊ የዜና አገልግሎት ላይ የተሰራጨው መግለጫ በዚህ ሳምንት የተካሄደውና የቅርብ ጊዜን የሚያሳይ ሚሳኤል ውንጨፏን ያወገዘውን የተመድ የጸጥታ ምክር ቤት ስብሰባ ያስተባበረችው ዩናይትድ ስቴትስ ናች በማለት ወንጅለዋታል።
የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ቱርክ ሰሜን ምስራቃዊ ሶሪያ ውስጥ የከፈተችውን ወታደራዊ ጥቃት በተመለከተ ዛሬ ስብሰባ ያካሂዳል። ቱርክ ውስንና ኃላፊነት በተሞላበት መንገድ የሚከናወን ያለችው የጸረ ሽብርተኛ እርምጃ ነው ትላለች። የሚበዙት ኩርዶች የሆኑት የአካባቢ ተዋጊዎች በበኩላቸው ብዛት ያለው ህዝብ ላይ አደጋ ሊደርስ ስለሆነ ድረሱልን እያሉ ነው። ሰሜን ኮሪያ ውስጥ ሲቪሎች የቱርክ መድፎች በስህተት እንዳይመቷቸው አካባቢውን ለቀው ሲወጡ ታይተዋል። ቱርክ በአሸባሪነት የፈረጀቻቸው የኩርዶቹ ኃይሎች ላይ ለሊቱን ጥቃቷን ቀጥላለች። አብዛኞቹ ምዕራባውያን ኩርዶቹን ተዋጊዎች በጸረ እስላማዊ መንግስት ቡድን ጦርነቱ ቁልፍ አጋሮች አድርገው ይመለከቷቸዋል።
የዩናይትድ ስቴትስ እና የቻይና የንግድ ድርድር ቀጣይ ዙር ዛሬ ዋሽንግተን ላይ ይጀምራል። የዩናይትድ ስቴትስ የንግድ ተወካይ ሮበርት ላይትዘር የንግድ ሚኒስትሩ ስቴቨን ሚንቺን በቻይና ምክትል ጠቅላይ ሚኒስትር ሊ ዋይት የሚመራውን የልዑካን ቡድን እንደሚቀበሉ ዋይት ሃውስ ባወጣው መግለጫ አስታውቋል። አስከትሎም መግለጫው ሁለቱ ወገኖች ባለፉት ሳምንታት በተካሄዱት ውይይቶች ተመርኩዘው ይነጋገራሉ ብሏል። ከሚነጋገሩባቸው ጉዳዮች መካከል የቴክኖሎጂ ልውውጥ፣ የአእምሮ ሀብት ባለቤትነት መብቶች፣ የአገልግሎት ዘርፍ፣ የግብርናና የደንቦች ማስከበርና ሌሎች ነጥቦች እንደሚገኙባቸው አስታውቋል።
አድማጮች፣ ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ ፕሮግራሞች ጋር አብራችሁን አምሹ።
ጋቢና ቪኦኤ የጋቢና ጉዟችን ይቀጥላል። ሀብታሙ ስዩምና
ኤደን ገረመው ያስተናገድናችሁ እንገኛለን። አሁን ቀዳሚው ሩሳችንን እናስደምጣችሁ።
በዛሬው ዕለት የተመረቀው አንድነት ፓርክ ከነገ ጀምሮ በተለያዩ መርሃ ግብሮች ለጎብኚዎች ክፍት ይደረጋል ተብሏል። እስክንድር ፍሬው በጠቅላይ ሚኒስትር ጽህፈት ቤት የውጭ ቋንቋዎችና ዲጂታል ዘርፍ ኃላፊ ከሆኑት ቢለኔ ስዩም ጋር ቆይታ አድርጓል።
የታደሰው ቤተ መንግስት ለህዝብ ክፍት ሊሆን ዝግጅቱን አጠናቋል። ይህ ፕሮጀክት እንግዲህ ጠቅላይ ሚኒስትሩ የሚያራምዱት መደመር ፕሮጀክት አካል ነው ሚል ተናግረዋል። ቀደም ሲል በሰጡት አስተያየት ምን ማለት ነው? ይሄ አሁን አገሪቱ ውስጥ እየተካሄደ ካለው ለውጥ ጋር እንዴት ነው የሚገናኘው? ቤተ መንግስቱን አድሶ ለህዝብ ክፍት የማድረግ ፕሮጀክት
እንግዲህ ጠቅላይ ሚኒስትሩ ስልጣኑ ላይ ከወጡ በኋላ አንድ ልክ እንደ የስልጣኑን እንደጀመሩ አካባቢ ላይ ያደረጉትም አንደኛው ነገር የነበረው ግቢውን ሄደው ማየት ነው ምንድነው ያለን የሚለውና ይሄ ከመደመር ህሳቤ ጋር በጣም የተገናኘ ነው። የመደመር ህሳቤ ምንድነው የሚያደርገው? በፊት የነበሩንን ካፒታል የምንላቸውን ነገሮች ወይም አሴቶች መቃኘት ያስፈልጋናል የሚል ህሳቤ አለ። በጣም ጥሩ የሆኑትን ነገሮች ከነሱ ተምረን እነሱ ላይ ገንብተን እነሱ ላይም እየጨመርንባቸው እንዴት እንሄዳለን ወደፊት የሚለው ህሳቤ አለውና አንደኛውም የመደመር ዋንኛውም አቅጣጫው ወደ ብልጽግና ወደሚያመራን መንገድ እንዴት እንሄዳለን የሚለው ነው። ስለዚህ ወደ ብልጽግና መንገድ ላይ በመንጓዝበት ሰዓት መለስ ብለን ደግሞ ማየት አለብን ምንድናቸው ጥሩ ነገሮች የነበሩት ከኛ በኩል በታሪካችን በባህላችን ምንድናቸው የሚሉት ነገር። ስለዚህ ይሄ የቤተ መንግስት እድሳቱና የአንድነት ፓርክ መከፈቱ ከሱ ጋር የተያያዘ ነው። ያሉን የነበሩ ነገሮች ለህዝብ ይፋም ያልነበሩ ነገሮች ግን በጣም ብዙ ማንነታችንን ያቀፉ ብዙ ታሪኮቻችንን የያዙ ብዙ መጥፎ ነገርም የነበረበት ግቢም ነው። በጣም ብዙ ጥሩ ነገሮችም የነበሩበት ግቢ ስለሆኑ እነሱን መለስ ብለን አይተን የተለያዩት ደግሞ መሪዎች እዚህ የነበራቸውን አሻራ ምን ይመስላል የሚለውን ከሱ ላይ ደግሞ ያካበትን የአሁኑ ጠቅላይ ሚኒስትርም የራሳቸውን አሻራ አሳርፈውበት ለሚቀጥለው ደግሞ ትውልድ የማስተላለፉን ስራ የሚታይበት የቤተ መንግስት እድሳት ነበር ማለት ነው። ስለዚህ አሁንም ደግሞ የሚቀጥለው ትውልድ ከዚህ ላይ ያሉትን ነገሮች እየተጨመረበት ዘላለማዊ ለሆነ የኢትዮጵያነት ማዕከልም ናትልቶ ነው ማለት ነው እቺ አንድነት ፓርክ።
ቢለኔ እንግዲህ ይሄ ቤተ መንግስት ዙሪያውን አሁንም አሉ ጽሁፎቹ በነገራችን ላይ ፎቶግራፍ ማንሳት ክልክል ነው የሚል ጽሁፍ የተጻፈበት ነው። ባጠገቡ ማለፍም አይቻልም ተሻገሩ ነው የሚባሉት ሰዎች። አሁን ግን ክፍት ሊደረግ ነው ለህዝብ። ይሄ ምን ማለት ነው? በተለይ አሁን ከቱሪስት መስህብነቱ በተጨማሪ ከቱሪዝም በተጨማሪ እርግጥ የሀገሪቱን የቱሪዝም ያሳድጋል፣ ከዛ በተጨማሪ ፖለቲካዊ ትርጉሙ ምንድን ነው?
እንዳልከው አንደኛ ያው ዋናም አቅጣጫም መንግስትም እያተኮረበት ያለው ከተለያዩ እንትን ስራዎች ጋር ያው ግብርናን የማዳበር ICT ላይ የመስራት ማዕድን መስራት እንዳለ ሆኖ ቱሪዝም ላይም ሴክተሩንም ያለንን አቅም በመጠቀም በጣም ብዙ ገቢን እናሰባስብበት የምንችለው ስለሆነ የሀገሪቷን ኢኮኖሚ ደገፍ ሊያደርግ የሚችል ነገር ስለሆነ ሊያሳድግም የሚችል ስለሆነ በዛ አቅጣጫም ተቀምጦለት በቱሪዝም የማበልጸግ ስራ እየተሰራ ነበር ማለት ነው። ይህም ስለዚህ እሱ እንትን ነው፣ እሱ አንደኛው ጎን ነው። ግን ልክ እንዳልከው ከዛ ደግሞ በተረፈ ከዚህ በፊት ኢትዮጵያውያን በዚህ አካባቢ ላይ የሚመጡበት በጣም ፍራቻ የተሞላበት ለህዝቡ ዝግ የነበረ ቦታው ራሱ በጣም ብዙ የድሮ እንትኖች ተዘግተው የነበሩ ያረጁ ቃዎች ማከማቻ የነበረ ለማይማርክ ብዙ ነገራችን እዚህ ውስጥ በጣም ብዙ ታሪክ አለ ብያለሁና እሱን ነገር እንኳን መለስ ብለን ማየት የማንችልበት አይነት አያያዘ ነበረበት ሰዓት አሁን በሚከፈትበት ሰዓት በጣም ብዙ ሚኒንግ አለው። አንደኛው ያው የራሳችንን ታሪክ ማወቅ የት ነበርን ማን ነበሩ እነዛ ታሪኮች ላይ ማምን ሰርቷል ምንድን ነበር የራሳችን ክህሎቶች የነበሩት በዛ ሰዓት እኛውን ግዚ ከውጭ ሀገር መጣ ብለን እናስባቸው ነገሮች በእኛ በራሳችን ሰዎችና በራሳችን መሪዎች የተሰሩ የታሰቡ ነገሮች ከሐሳብ ስለሆነ በጣም ብዙ ነገር የሚጀምረው እነሱ ነገሮች ስላሉ የዛ ማሳያ ነው ማለት ነው አንደኛው። ሁለተኛው ደግሞ እንችላለን መስራት እንችላለን የሚለውን ነገር ያሳያል። ይሄ የቤተ መንግስት እድሳት እና አንድነት ፓርክ ክፍት የሆነው በጣም ባጭር ጊዜ ውስጥ ነው። 6 ወር ባልበለጠ ጊዜ ውስጥ ነው ይሄ ሁሉ ስራ የተሰራው እና አንድ ነገር ላይ አትኩረን ከሰራን የብዙ ሰዎችም ድምር ነው። ስለዚህ ከመደመርም ጋር የሚያሳየው የኮላቦሬሽኑን ወይም አብሮ መስራትን ነው። ስለዚህ የብዙ ሰዎችም አሻራ ያለበት ስለሆነ ያንን ነገር አፋጥነን አብረን እስከሰራን ድረስ ወደምንፈልገው ነገር ማድረስ እንችላለን። ስለዚህ ሲምቦሊዝሙ ምንድነው? ለኢትዮጵያም ኢትዮጵያን ምንፈልጋትን ኢትዮጵያ ለማምጣት የሁሉም ሰው አሻራ ያስፈልግበታል የሁሉም ሰው ትጋት ያስፈልግበታል ያችን የምንፈልጋትን ወደምንፈልጋት የብልጽግና ጉዞ ለመጓዝ የምንፈልጋትን ኢትዮጵያ በለዘቀች ኢትዮጵያ ሁሉም ሰው አካታች በሆነች መንገድ ሷን ለመስራት የሁላችንም አንድ ላይ ወደ አንድ አቅጣጫ መሄድ እንደሚያስፈልግ የምናሳይበት ነው ስለዚህ ይሄ በስድስት ወር ውስጥ ሰዎች ሁሉ ያላቸውንም አስተዋጽኦ አድርገውበት ወደ አንድ አቅጣጫ ሄድንበትና ይሄው ለህዝብ ይፋ የሆነበት ምሳሌ ስለሆነ መጨረስም እንችላለን መስራትም እንችላለን የሚለውንም መልእክት አስተላልፋለሁ።
እያዳመጣችሁ ያላችሁት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። በቀጣይ ደግሞ ወደ ባህር ዳር ከተማ እናመራለን። ባህር ዳር ከተማ ውስጥ ጫማ በማጽዳት ሙያ ላይ የሚተዳደር ወጣት ዛሬ ዘንድላችሁ መጥተናል። ይህ ጫማ በማጽዳት ሙያ ላይ የተሰማራ ወጣት በ2010 ዓመተ ምህረት በሜካኒካል ኢንጂነሪንግ ተመርቋል። ግን በሙያው ስራ ማግኘት ባለመቻሉ ወደ ጫማ ማጽዳት ስራ ተሰማርቷል። ዘጋቢያችን አስቴር ምስጋና አነጋግራዋለች።
እንደምን ዋልክ? እስኪ ጫማዬን አሳምርልኝ። እግረ መንገዳችንን ደግሞ ያው አንዳንድ ነገሮችን እንጫወታለን።
እሺ ቁጭ በይ። ያው ስራዬ ነው እንግዲህ። ስራዬ እንግዲህ ሊስትሮ ነው። ጫማ ላሳምር ነው። ቁጭ በይና እንዳሳምርልሽ። እግርሽን ያው እግር ማቆሚያ ጋር አድርጊና ስራዬን ልጀምር ማለት ነው።
የህይወት ተሞክሮ አስተማሪ እንደሆነ ሰምቼ ነው እንግዲህ ለጨዋታ መርጬ ጫማዬንም ለማሳመር የመጣው። ስምህንና የህይወት ታሪክህን ባጭባጭው።
ስሜ ሮቤል መብራት። ዩኒቨርሲቲ ገብቼ ተመርቂያለሁ በምህንድስና በሜካኒካል ኢንጂነሪንግ ነው የተመረኩትኝ እና የግራጁዌት ያደረኩትኝ 2010 ነው። ያው ለአንድ አመት ያክል ለስራ ፍለጋ ቆይቻለሁ። ከዛ ያው በቆየሁባቸው አንድ አመት ሙሉ ስራ አላገኘሁኝም። ከአማራጭ ስላጣሁ እንግዲህ ያው ወደ ሊስትሮ ስራ ማለት።
የት ዩኒቨርሲቲ ነበር የተመረከው?
የተመረኩበት ደብረታቦር ዩኒቨርሲቲ ነው። 5 አመት ነው የተማርኩ።
የግቢ ቆይታ እንዴት ነው? ጎበዝ ተማሪ ነበርክ?
ጎበዝም አይደለሁም፣ ያው መካከለኛ ተማሪ ነኝ። ግን የሚገባውን የተማሪነትን አክት እያደረኩ ነው የወጣሁት። ማለት የሚቻለኝን ጥረት እያደረኩ ማለት ነው።
የትምህርት ማስረጃህን እንግዲህ እያየሁት ነው። ደብረታቦር ዩኒቨርሲቲ ሮቤል መብራቱ ጌታውን በሜካኒካል ምህንድስና ማኑፋክቸሪንግ የትምህርት መስክ በሳይንስ ባችለር ዲግሪ የካቲት 26 2010 ዓ.ም በመመረቃቸው ይህ የምስክር ወረቀት ተሰጥቷቸዋል። ውጤትህም ተገልጿል። እንኳን የኢንጂነሪንግ ሙያ የተማረ ወጣት ይቅርና ያልተማረም ሰው ይህን ስራ አይመርጠውም። ብዙ ጊዜ አንተ እንዴት ልትመርጠው ቻልክ?
ከባድ ነው ለአካባቢው። አንዳንድ ሰው እንደውም እንደዚህ ሳወራቸው እዚህ ጋር ቁጭ ብዬ በጣም ይደነግጣሉ። እንዴት ይሄን እየዋሸም ነው ምናምን ያለ ሰው ሁሉ አለ። ማለት አያምኑ። ምክንያት እኔ ወደዚህ ልገባ የቻልኩበት ያው እንደነገርኩሽ አንድ አመት ያህል ስራ ፍለጋ ቆይቻለሁ። ሁሉ ከተማርኩበት የበለጠ ወጪ አወጣሁት በስራ ፍለጋ ነው። ግን የመጨረሻ ላይ ምንም ሊሳካ አልቻለም። በዚህ አይነት ሁኔታ መከተል የለብኝም አልኩና የግድ የራሴ የሆነ ነገር ገቢ ማግኘት አለብኝና ያገኘሁኝ ስራ መፈለግ አለብኝ ብዬ ያው ሊስት የሚባለው እንግዲህ ሰው ስራ ሲያጣ ምንድነው የሚያደርገው? ማለት ገውት ስራ ይሰራል እንደዚህ ማለት ያደርጋሉ። ያንን ደግሞ አምሮዬ ማይፈቅድም እንደዛ እንዳደርግ። በኋላነት የጀመርኩበት ነገር እንዴት ነው? ቤተሰብ ላለማስቸገር ነው። ቤተሰብ አምጡ ለማለት ማለት ነው።
የቤተሰቦች የኑሮ ደረጃ እንዴት ነው?
ማለት ዝቅተኛ ኑሮ የሚኖሩ ነው። ያው በህቴ ነች አስተማረች። ፋዘርም ሆነ ማዘር በህይወት የሉም። ሲስተር ከሚገባው ነገር አድርጋ ሰዓት ማር እኔ እንድማር አድርገኛለች። ለኔ ስትል ትምህርቷን አቋርጣ እዚህ ደረጃ እንድደርስ አድርገኛለች እና እሷላ ለማስቸገር ነው ከዚህ ሁሉ ወደዚህ የገባሁበት ማለት ነው።
ስራ ይዛ ነው ያስተማረች? ምን በምን ስራ ስለተማረች?
የጉልበት ስራ እየሰራች ነው ያስተማረችኝ። የቀን ስራ እየሰራች ነው ያስተማረችኝ።
የጫማ ማሳመር ስራ ገቢው እንዴት ነው?
እግዚአብሔር ይመስገን። እንግዲህ ከመጠየቅ ይሄን አድርጉልኝ ከማለት ያው አሁን ዶርም እየከፈልኩ ምግብ እየቻልኩ ምናምን እንደዚህ ወደፊት የተሻለ ነገር ይኖራል ብዬ አስባለሁ። እንግዲህ
ቲፕስ እንዴት ነው?
ቲፕ እግዚአብሔር ይመስገን። አሁን ቲፕ ብዙ ሰው እውነት ያሰሩኝ በጣም ከሚገባው በላይ እያደረጉልኝ ነው ያሉት። እንዲህ ለበዓል በተለይ በዓል አካባቢ ምናምን ስራ የነበረ ለበዓል ሙያ ሁሉ እየተባልኩ በጣም ቲፕ እየተሰጠ ምናምን ነበር የነበረበት ሰዓት ነው።
ዝቅ ብሎ መስራቱ በራሱ ክብር ያስፈልጋል።
በቃ በጣም እኔ እንጃ ማለት እኔ ከአምሮ የበላይ ነው ሰው ማለት።
ተመርቀው ስራ ያላገኙ ጓደኞች ሲመጡ ስፖንሰር ትሆናለህ?
ያ አራጋሪ ስላልለው ጫማ ሳምሬ ምናምን ለልካቸዋለሁ ችግር የለም።
አሁን የምንገኘው አንተ ጫማ የምታሳምርበት ፊት ለፊት የክፍቴ ስራ ቦታ ማስታወቂያ የሚለጠፍበት አካባቢ ነው እና ማስታወቂያስ ትመለከታለህ?
አዎ የሚገርምሽ እሱ ዴይሊ ያን ከታተለ በኋላነትም ይሄን ቦታ የመረጥኩበት ለዛ ነው ማስታወቂያ ለማየት እንድመቼ ብዬ ነው እና ዴይሊ ደሙ ከታተላለሁ። ምንድነው እንደ ቤተክርስቲያን ወጭም ቦርድ ሳልታለመ ወደ ስራ ሁሉ ቁጭ አለለ።
ስራ የማግኘት እድል በጣም ጠባብ ነው በአሁኑ ሰዓት። ግን ስራ የለም ብለው ዝም ብለው የተቀመጡ ልጆች ምን ተመክራቸዋል?
እንደኔ ቢሰሩና ወጣብለው በጣም ችግራቸውንም ቤተሰብ በተለይ ቤተሰብ ከሚያስቸግሩ አስተማር እየተማሩ ያሉ ያስቸገሩ ሳይንስ ሁለተኛ ደግሞ ለስራ ፍለጋ እየተቸገሩ የሚያስቸግሩትን ያንን ለማቅረፍ ያው ዘቅ ብለው ቢሰሩ።
የምትወደውን ስራ እስከምታገኝ ድረስ የምትሰራውን ውደደው የሚባል ነገር አለ?
ካስተቡበት ለመድረስ የግድ ነው። ያልፈለጉት ነገር ብዙ ነገር ይደረጋል፣ ብዙ መስዋዕት ይከፈላል ለዛኛው ነገር ሲባልና የግድ ነው።
ጫማዎች ያምረዋል። የህይወት ተሞክሮህንም እንዲህ ስላጫወትከኝ አመሰግናለሁ።
እሺ፣ እኔም አመሰግናለሁ እዚህ መጥተሽ ስለጠየቅሽኝ። ምናልባት ደግሞ ባንቺ ሰበብ አርጎ እንጀራ ገበሬ ሊከፈትም ይችላል አይታወቅምና።
መልካም እድል።
ስሜ ዳዊት አንበሬ ይባላለሁ።
ይሄ ጫማ የሚያሳምረው ልጅ ጋር ትመጣለህ?
አዎ ሁሌም እመጣለሁ፣ ደንበኛ ነኝ።
ደንበኛ ነህ? ደንበኛ ያደረከው በምንድን ነው? ጫማውን በደንብ አሳምሮ ስለሚቀባ ነው ወይስ የተለየ ምክንያት አለ?
ከሱ ጋር መጥቼ እንዳስቀባ ወይም እንዳስጠርግ ጫማዬን ያደረገኝ ነገር ልጁ የተማረ እዚሁ ጋር ቁጭ ብሎ በሚያገኘውና በሚችለው መልኩ እየሰራ መሆኑ ይሄ እኔን አስደስቶኝ ነው። እሱንንም እኔ መጥቼ በተሰራው ቁጥር እንዳገዝኩት ስለሚቆጥረው ነው።
የተማረ ነው ብለኸኛል። ምንድን ነው ትምህርቱ? ታውቃለህ ስለ ትምህርቱ?
ኢንጂነሪንግ መሰለኝ የተማረው። ግን ስራ ሳያገኝ ሲቀር በቃ ሁሌ ስራ እያለ እዚያ ከመቆም ብሎ በተማረበት ስራ እስከሚያገኝ ድረስ ያልተማረበትን ስራ እየሰራ ነው ያለው። ብዙ ጊዜ እኛ ሀገር እንደዚህ አልተለመደም። ያንን ማድረግ መቻሉ እኔን አስደስቶኛል።
ቃለ ወንጌል ተስፋዬ ወጣት ለወጣት ወይንም ዩዝ ቱ ዩዝ የተሰኘ የወጣቶች የትስስር መድረክ በማቋቋም የወጣቶችን የስራ ማጣት ችግር በተወሰነ መልኩ ለመቅረፍ የሚሰራ ድርጅት መስራችና ስራ አስኪያጅ ነው። የሮቤል ታሪክ የአንድ ተማሪ ታሪክ ብቻ አይደለም፣ አብዛኞቹ ወጣቶች በእንዲህ ያለ ችግር ውስጥ ናቸው ይላል። እንዲህ ያለውን ችግር ለመቅረፍም ማስታወቂያ ማንበብና መመልከት ብቻ ሳይሆን በተወሰነ መልኩ የራስን ጥረት እንደሚጠይቅም ይናገራል። ከጽዮን ግርማ ጋር ቆይታ አድርጓል።
የስራ የመፈለግና የማግኘትን የሚነካ ነው አሁን የተነሳው ሀሳብና ብዙ ጊዜ ማስታወቂያ ላይ ብቻ የሚለጠፉት ነገሮች በተለያዩ ምክንያቶች ስራውን እንዳያገኙ ያግዛሉ። ለምሳሌ የተለጠፈው ማስታወቂያ ወይ ስራ ለማውጣት ብቻ ተብሎ የተለጠፈ ሊሆን ይችላል፣ ወይ ደግሞ ጊዜው ያለፈበት ግን ያልተነሳ ሊሆን ይችላል፣ ወይም ደግሞ ማች የማያደርጉ ነገሮች ሊኖሩ ይችላል። እና ብዙ ጊዜም የሆነ ሰው ስራ ወጣቱ አንድ ጊዜ አይቶ ከገባም በኋላ ተመልሶ የማይሳካበት ምክንያት አንደኛው እሱ። ስለዚህ መፍትሄው ምንድን ነው ብለን ስንል የመጀመሪያው መፍትሄ ላይ ሰጀስት ማድረገ ወይም በደግሞ ብዙ ጊዜ የምመክረው ነገር ምንድን ነው የተለያዩ ኔትወርኮች ላይ መግባት። ኔትወርኮች ማለት ለምሳሌ ምንድን ናቸው? አሁን የተነሳው ምሳሌ በሜካኒካል ኢንጂነሪንግ ከሆነ ሄልግ የተነሳው የተለያዩ የሜካኒካል ኢንጂነሪንግ አሶሲዬሽን ላይ ያሉ ፕሮግራሞች ላይ ሄደው ተሳትፎ እዛ ላይ የተለያዩ ሰዎች አሉ። ብዙ ጊዜ አንዳንድ ጊዜ ስራዎች ስት ላይኖር ይችላል፣ ግን አንዳንድ ጊዜ እንደነዚህ አይነት ቦታ ላይ የሚገኙ ሰዎች የወጣቱን ፖቴንሻል የማየት አቅም አላቸው እና ብዙ ኤግዛምፕል መስጠት ይቻላል። እኔ ራሴ ዩኔስኮ ኢንተርንሺፕ የገባሁበት መንገድ አንዱ እንደዛ ነው እና አንዳንድ ጊዜ ስራዎች ፊት ለፊት ላይሆን ይችላል። ብዙ ጊዜ ወደ ውጭ የሚወጡት ማስታወቂያዎች ትንሽ አስቸጋሪ ናቸው ማለት ኦልሞስት ተወስዶም ሊሆን ይችላል። ብዙ ጊዜ ደግሞ የሚታየው ነገር ኦልሬዲ ሰው ተቀጥሮበት ሲል ለፎርማሊቲ ተብሎ የሚወጣ ነገር አለና ያ ቻሌንጅ አለ። አንዳንዴ ደግሞ ወጣቱን ጋር ያለው ነገር ምንድን ነው ሲቪ ሲጻፍ ስታንዳርድ የሚጠብቅ አይነት ሲቪ አልጽፈም እና አፕላይ ራሱ ቢያደርጉ ራሱ ስራው አይገኝም በወረቀት ፊት ለፊት እንኳን የሚደረግ እና ያ ስህተቶች አሉ። ሞስት ኔትወርክ ማድረግ፣ ቮለንቲር ማድረግ። ቮለንቲር ስታደርጉ ያለሽ ሲቪ ዳይቨርሲፋይድ ነው። ለምሳሌ የተመረቀው 0 አመት የሚሆን ከሆነ በ0 አመት ኦፍኮርስ ምን ልምሰፋል ባል ጊዜ ወጣት ምንም የለኝም ነው የሚለው። ግን ዩኒቨርሲቲ ያለ በተለያዩ ክበባት አካባቢ ላይ ባሉ ዞን ግን ጋር የሚናገረው ነገር የሚያዳብረው ኮሚኒኬሽን ስኪል መግባባት ስኪሉ ከፍ ይላል እና ያ ቻንስ ከፍ ያለ ጥረት ስለሚያመጣለት የመቀጠር ክህሎት ስለሚያሳድግ ያ ነገር ከፍ ያለ ይሆናል ይያምናለሁ።
እንግዲህ አሁን የተቀስቀስካቸው ነገሮች አብዛኞቹ ከዩኒቨርሲቲም ይያሉ በዩኒቨርሲቲ ሂደት ውስጥ ያላቸውን ተሳትፎና እንቅስቃሴም ይጨምራል። በመሐል ላይ የተቀስቀስከው ደግሞ ለምሳሌ የልምምድ የሚያደርጉበት ቦታ ላይ የራስን ምሳሌ ተቀሳህል ለምሳሌ ዩኒስኮ እኔ ያደረኩት ብለሃል። አሁን እንደዚህ ያሉ ልጆች ታሪካቸው ምንድነው? የሰማነው የሮቤል ታሪክ ግን ዝቅተኛ የኑሮ ደረጃ ላይ በመሆኑ ምክንያት ተንቀሳቅሶ እነዚህን ነገሮችም ኔትወርክ ለማድረግ ገንዘብ ያስፈልጋል። ለምሳሌ አዲስ አበባ ላይ ሊሆን ይችላል እነዚህ ድሎች ያሉት እሱ የሚገኘው ባህር ዳር ከተማ ነው። እንዲህ ያሉ ተግዳሮቶችን እንዴት ያልፋቸዋል?
ይሄ ወጣት ለወጣት የሚባለው ነገር ስንጀምር እንደዚህ አይነት ነገሮችን ታሳቢ አድርገን የጀመርነውና እርግጥ ገና ነው ማለት ከጀመርነው ራሱ ገና 6 ወር ቢሆን ነው። ግን ወደ 7000 በላይ ሰው ነው ወደ ውስጡ ሜምበርነት የታቀፈው። ምክንያቱም ቁጥሩ ማብዛቱን ሳይሆን ማየት ያለብሽ የስራ ፍላጎትና ይሄ እንደዚህ አይነት ድሎችን የማግኘት ዲማንዱ በጣም አለ እና ማሻል ለዛ ነው ቁጥሩ ያደገውና ምንድነው የምናደርገው እኛ ወደ አዲስ አበባ እንኳን መምጣት እንኳን የማይችሉ ካሉ ለምሳሌ አሁን እኛ በተለያዩ ምክንያቶች ኔትወርካችን ያደገ ሰዎች አለን ብዙ ሰዎች ጋር ከዩኒቨርሲቲ መጡ ተማሪዎች ሊኖር ይችላልና እንግዲህ ከ7000 ሜምበር ውስጥ ወጣት ለወጣት ስለ ለምሳሌ ደብረ የት ነው ያለው? ደብረ ታቦር
አሁን ያለው ባህር ዳር ነው የተማረው ነው ደብረ ብርሃን
እኮ ለምሳሌ አሁን ባህር ዳር የሚሆን ደብረ ብርሃን የሚኖሩ የኛ አባላቶች ይኖራሉ። እንደዚህ ወጣት ላይ ያሉ ግን የተሻለ ድል የሚያገኙ ብዙ ዩኒቨርሲቲ ውስጥ አሁን ደብረ ብርሃን ቴጃውን ከኛ አስተማሪዎች ይሆኑ የስራ ድል ይፈጥሩ የሚችሉና እንደዚህ አይነት ነገሮች ሲኖሩ እኛን ጆይን ያደርጉና እዛው አካባቢ ካለ ሰው ይፈልግላቸውና ያንን እድል እንዲያገኙ ነው እኛ የምናደርገው። ምናልባትም ለዚህ ሰው ይሄኛውን ነገር ማድረግ እንችላለን ለማለት ፈልጌ ሲለናል።
ስለዚህ እናንተም ይሄን የጀመራችሁ እነዚህንም ልጆች ለማገዝ ጭምር ነው ማለት ነው?
ፕሮግራሙን የጀመርነው የተወሰኑ ወጣቶች በብዙ መድረክ ላይ መታያቸው ወጣቶች አሉ፣ ሀገር የሚወክሉ ብዙ ሰው የሚያንቀሳቅሱ የሚሰሩት ስራ ትልልቅ ድርጅቶች ላይ የሰሩ ወጣቶች እና እነዚህ ወጣቶች ለሌሎች ወጣቶች መድረስ አለባቸው። እድል የተወሰነ ቦታ ብቻ ተፈጽሞ መድረክ የለበትም እና ያለንን ስናካፍል ነው እኛ የምናድገው የሚል ሀሳብ ይዞ ነው የተነሳው። እና እንደ ቀልድ ነው ራሱ የተጀመረው። 4 ሰው 5 ሰው ነው ከዛ ነው እንደዚህ በብዙ ሺ የገባው። እና ይሄ የሚያሳየው ያለውን ሼር ያደርጉ ወይም እድሎች ከሷፉ እንደነዚህ ወጣቶችን መድረስ ይቻላል። እንደነዚህ ወጣቶችን ደግሞ መድረስ የሚችል እነዚህ ወጣቶች አሁን ዛሬ ላይ ሊሆን ይችላል የኢኮኖሚ ቻሌንጅ ያለው የተለያዩ አቅም የማጣት ነገሮች ያሉት ዛሬ ላይ ነው እንጂ ነገ ላይ ሁሉም ሰው ይቀየራል። እድል ሲያገኝ የተሻለ ኔትወርክ ክሬት ያደርጋል። እና ያንን ነገር ታሳቢ አድርገን ነው የጊዜ ጉዳይ የእድል ጉዳይ ሊሆን ይችላል የመጣበት አካባቢ ማህበረሰብ የተለየ ሊሆን ይችላል የተማረበት ትምህርት ቤት እነዚህን ሁሉ እንደ መሰናክል ሳይቆጠር አንድ ወጣት ሌላውን ወጣት ማሳደግ ቻለ ትልቅ ደረጃ መድረስ ይቻላል ነው እኛ እያለን ያለነው።
ቃሎንጌል ተስፋዬ አያይዞም ምናልባት ሮቤልን በወጣት ለወጣት በማማከር ስራ ሊያገኝበት የሚችልበትን መንገድ ለማሳየት እንደሚሞክሩም ገልጿል።
ከጋቢና ቪኦኤ ጋር ናችሁ። ከአሜሪካ ድምጽ ራዲዮ ነው ወደ እናንተ እየቀረበላችኋለሁ።
የአውሮፓ ህብረት የአፍሪካ ሀገራት ባዮሜትሪክ መታወቂያዎችን ለዜጎቻቸው እንዲያዘጋጁ እየረዳ ነው። እነዚህ መታወቂያዎች አፍሪካውያንና በቀጠናው ዙሪያ የሚኖሩ ህዝቦች በቀላሉ ጉዞዎችን ለማድረግ የመንግስት አገልግሎት ለማግኘት ያስችሏቸዋል። ሆኖም ይህ ጉዳይ ትችት ተነስቶበታል። ተቾች ይሄ መታወቂያን ለመስጠት ግብአት የሚሆኑ መረጃዎች በአምባገነን የአፍሪካ ሀገራት መሪዎች እጅ ከገባ ለጭቆና መሳሪያነት ይውላል ይላሉ። የአፍሪካውያኑን ግለሰባዊ መብትም ይጥሳል እያሉ ነው። ሚካኤል ስካቱሮስ ከበርሊን የላከውን ዘገባ ሀብታሙ ስዩም እንዲያሰማናል።
የአውሮፓ ህብረት የስደተኞችን ማዕበል ለመግታት ተስፋ ከጣለባቸው መንገዶች አንዱ የአፍሪካና የመካከለኛው ምስራቅ አገራት ባዮሜትሪክ መታወቂያዎችን እንዲያስፋፉ መርዳት ነው። ባዮሜትሪክ መታወቂያዎች ከሞላ ጎደል እንደ ባዮሜትሪክ ፓስፖርቶች ወይንም የይለፍ ወረቀቶች ናቸው። የጣት አሻራዎችን፣ የፊትና አይን ብሌን ገጽታ መረጃዎችን የሚያጠራቅም ቴክኖሎጂ ይዟል። ባዮሜትሪክ መታወቂያዎች የያዟቸው መረጃዎች ለክፉ ዓላማ እንዳይውሉ ተሰግቷል። ኤዲን ኢማኖቪች ፕራይቬሲ ኢንተርናሽናል የሚባለው የመረጃ መብት ተሟጋች ድርጅት አባል ናቸው።
These are problematic because they pose a severe threat.
በሰዎች ግላዊ መብቶችና የንግግር ነጻነትን በመስፈሉ ተያያዥ መብቶች ላይ የከፋ አደጋ ስለሚደቅኑ ችግር አለባቸው። በደህንነት ብሎም በቀጠናው ዲሞክራሲያዊ እንቅስቃሴ ላይም አደጋን ይመዛሉ
ነው።
የአፍሪካ ባዮሜትሪክ መርሃ ግብርን በተመለከተ የሚደረገውን ጥናት የሚመሩት ኤዲን ኢማኖቪች የአውሮፓ ህብረት መረጃውን በመጠቀም መጻኢ የስደተኞች ማዕበልን ለመግታት ሊጠቀምበት እንደሚችልም ተናግረዋል።
So the long term is to develop biometric
በረጅም ጊዜ ቅድነት የተያዘው የባዮሜትሪክ መርሃ ግብርና ሀቅምን በቀጠነው በማሳደግ የአውሮፓ ህብረት የስደት ጉዳዮች ባለስልጣናት በቋታቸው ውስጥ የሚገኘውን መረጃ በመጠቀም እንዲሁም በአፍሪካዊ አጋሮቻቸው እጅ ውስጥ የሚገኙ ቋቶችንም በመመርመር ስደተኞችን ወደ አፍሪካ መመለስ ነው
ያለው።
የአውሮፓ ህብረት ቃል አቀባይ የሆኑት አንድ ንስት በበኩላቸው ለቪኦኤ በላኩት መልእክት Privacy International ያቀረበውን ክስ ተቃውሟል። የተሰበሰበው መረጃ የመንግስታቱ ሀብት እንደሆነ ይቆያል። መጻይ የስደተኞች ማዕበልን ለመከላከል ሲባል የአውሮፓ ህብረትና መርሃ ግብሮችን የሚያስፈጽም ሌላ ተቋም እንዲጋሩት አይደረግም ሲሉ መልሰዋል። የባዮሜትሪክ መታወቂያ ማዘጋጀት ሂደቱን የሚያስፈጽሙት የአፍሪካ ስደተኞች መርሃ ግብሮች በአውሮፓ ህብረት የገንዘብ ድጋፍ የሚደረግላቸው ናቸው። ተንታኞች አግባብነት ለሌለው ጥቅም ውሉ አለ ማለት ጊዜው አልደረሰም ይላሉ። ዴቪድ ኪምፕ ከጀርመን ዓለም አቀፍ የደህንነት ጉዳዮች ተቋም ያደጋ ቀይ መስመሮች ግን አሉ። በአምባገነኖች ለሚመሩ ሀገራት ቴክኒካዊ መሳሪያዎችን ካቀረብክ መሳሪያውን ተጠቅመው ተቃዋሚ ፓርቲዎችን ይጨቁኑበታል። ያ ቀይ መስመር ሊሆን ይገባል። መንግስታዊ ያልሆኑ ድርጅቶች የአውሮፓ ህብረት የአፍሪካ ትረስት ፈንድ የተሰኘው ተቋም መርሃ ግብሩ አግባብነት ለሌላቸው ጉዳዮች በሚውልበት ጊዜ እንዲቋረጥ ለማድረግ በአውሮፓ ፓርላማ እንዲመረመር ይፈልጋሉ። ለልማት የሚሰጠው የገንዘብ ድጋፍም የባዮሜትሪክ መርሃ ግብሩን ለማበልጸግ እንዳይዞር ዋስትና ይፈልጋሉ። አድማጮቻችን የዛሬው ጋቢና ቪኦኤ ዝግጅታችንን አጠናቀናል። በዚሁ ልንሰናበታችሁ ነው።
ፕሮግራሙን በመብራት አብረናችሁ ቆየነው ኤደን ገረመውና
እኔ ሀብታሙ ስዩም ነበርን። ዝግጅታችንን በማቀናበር እስካሁን ድረስ ያገዘን ሞክቢሊያ ቤሩ ነው። የስርጭት መሐንዲሳችን ደግሞ ቲያና። አብራችሁን ስለነበራችሁ እናመሰግናለን።
በዚህ በጀመርነው ሙዚቃ እንሰናበታችኋለን። መልካም ምሽት።
I'm getting my stamp. Kun Radio Sagale Americati.